ይህ ምስራዊ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን ሰነበታችሁ ክብራን አድማጮቻችን? በሰላም እግዚአብሔር እያንዳንዳችንን ጠብቆ እንደገና ደግሞ በቃሉ ማድፊት እንድንቀርብ ይህንን እድል ስለሰጠን እግዚአብሔርን እናመሰግናለን። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የገላትያ መጽሐፍ ጥናታችንን እንቀጥላለን ማለት ነው። የሚኖረንን ጊዜ እግዚአብሔር ይባርክልን ይያልን ይህንን ዝማሬን ጋብዛችኋለን።
እስከዛሬ አኖርክ የተጠነቀቀልኝ ለነገም ኢየሱስ አለልኝ። እስከዛሬ አኖርክ የተጠነቀቀልኝ ለዘላለም ማይተወኝ። እስከዛሬ አኖርክ የተጠነቀቀልኝ ለነገም ኢየሱስ አለልኝ። እስከዛሬ አኖርክ የተጠነቀቀልኝ ዘላለም ማይተወኝ። ቤት ማዶ የታደገኝ በቅን ፈርቶ የጥንታን ባመጠጊያዬ ዛሬም ነገም ኢየሱስ ጌታዬ ዛሬም ነገም ኢየሱስ ጌታዬ። እስከ ዛሬ አኖር የተጠነቀቀልኝ ለነገም ኢየሱስ አለለኝ። እስከ ዛሬ አኖር የተጠነቀቀልኝ ዘላለም ማይተወኝ።
ወዳጆቼ እግዚአብሔር ትላንትና ከተጠነቀቀልን ዛሬንም ደግሞ ይታደገናል። አይደለም እንዴ? እግዚአብሔር ሰለቸኝ፣ ዛሬ ተራዬ አይደለም፣ እኔ አልጠብቅህም አበባ አይለኝም። የእግዚአብሔር አይኖች ምን ጊዜም ከኔ ጋር ናቸው። የእግዚአብሔር አይኖች ምን ጊዜም ወዳጆቼ ከእያንዳንዳችን ጋር ናቸው። እግዚአብሔር መውጣታችንና መግባታችንን ይጠብቀናል ብለን ስንናገር፣ አስተውሉ፣ እግዚአብሔር መውጣታችንን መግባታችንን ይጠብቃል ይባርካል ብለን ስንናገር ቀላል ሊመስል ይችላል። አዎ ወዳጆቼ፣ በደጃፉ እያለ የሚሞት አለ፣ በቤቱም ውስጥ እያለ የሚሞት አለ፣ ድንገተኛ ማለቴ ነው። እግዚአብሔር ግን በሰላም ተሰማርተን በሰላም እንደገና ደግሞ ወደ ቤተሰቦቻችን እንድንሰበሰብ ሲያደርግ፣ አዎ ትልቅ ውለታ ነው፣ ትልቅ ጥንቃቄ ነው። እግዚአብሔር ይክበር ይመስገን። ሸዋዬ ዳምጤ በዚህ ዝማሬ ስላገለገለን እግዚአብሔር ይባርከው። እንጸልይ። ጌታ ሆይ በየዕለቱ አንተ ስለምትጠነቀቅልን፣ በየደቂቃውም ስለምትጠነቀቅልን፣ በየሰኮንዱም ስለምትጠነቀቅልን እናመሰግንሃለን። እግዚአብሔር አባታችንና አምላካችን ሆይ አንተ በወደድከው አንተ በፈቀድከው መንገድ ደግሞ መጓዝ እንድንችል እርዳን። ጌታዬና መድኃኒቴ ሆይ ቃልህን ሰምተን 30ና 60 100 ፍሬም የምናፈራልህ ልጆች አድርገን እንድትቀራርጸን እንለምንሃለን። አቤቱ ጌታችንና መድኃኒታችን ሆይ ይህንን ደግሞ አምነናል። ባመነው በቃልህ ደግሞ መመላለስ እንድንችልም እርዳን። ጌታዬ ሆይ ለሌሎች የሚተርፍ ሕይወትን ስጠን። ኮረጆአችን ባዶ እንዳይሆን የእምነታችን ኮረጆ ሙሉ ሆኖ እግዚአብሔር ሆይ ለሌሎች ደግሞ የምናቋድስ ለሌሎች ደግሞ የምንተርፍ ሰዎች አድርገ ሥራን። አቤቱ ጌታችን ሆይ በደላችንን መተላለፋችንን ሁሉ ደግሞ ይቅር በለን። በዚህች ምሽት ይህን ቃልህን ከሰማንና ከተማርን በኋላ በተኛንበት ስፍራ ቁርበታችንን ባረፈበት ስፍራ በዚያ እንደ ሳሙኤል ጠርተ እንድትናገረን በመንፈስ ቅዱስህም ደግሞ እንድትነካካንና እንድትሞላን እንለምንሃለን። ጊዜውን ሁሉ ባርክልን። የምንማረውንም ደግሞ እግዚአብሔር አምላካችን ሆይ ቃልህን ያለ መከልከል ከጸባዖት አንተ በመንፈስ ቅዱስ አማካኝነት አስተምረን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን ከገላትያ ምዕራፍ 3 ሕግ የተሰጠው እግዚአብሔር ከአብርሃም ጋር ቃል ኪዳን ካደረገ ከ430 ዓመት በኋላ ነበር ካልን በኋላ ይሁን እንጂ ለአብርሃም የተገባለትን ተስፋ እግዚአብሔር አልሻረም። ክርስቶስን በተመለከተ ቃል ኪዳን የተደረገው የሙሴ ሕግ ከመሰጠቱ በፊት ነበር። ሕግ ከተሰጠ በኋላ እንኳን ቢሆን ቃል ኪዳኑ የበፊቱን ያህል የጸና ነበር ማለታችን የሚታወስ ነው። ቀጥሎ ደግሞ የሕግ ዓላማ ምን እንደነበር ጳውሎስ ሲናገር ከምዕራፍ 3 ቁጥር 19 መመልከታችን ይታወሳል። ለዛሬም ጥናታችን ያመቸን ዘንድ ወደ ኋላ መለስ ብለን አንድ ባንድ እየከለስን እንመጣለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ገላትያ ምዕራፍ 3 ቁጥር 19ን አውጡ። ገላትያ ምዕራፍ 3 19ን ተመልከቱ። አድማጮች የሕግ ዓላማ ምን እንደነበረ ጳውሎስ ሲናገር ቁጥር 19 ላይ እንዲህ ይላል። እንግዲህ ሕግ ምንድነው? ተስፋው የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ ይላል። እንደዚህ ከሆነ የሙሴ ሕግ ዓላማ ምን ሊሆን ነው? ጳውሎስ እንደሚነግረን ሕግ በኋላ ነበር የተጨመረው። በመተላለፍ ምክንያት ሕግ ለሰዎች ተሰጠ። ከጥቅሱ ተስፋ የተሰጠው ዘር እስኪመጣ ድረስ የሚልን ቃል እናገኛለን። ተመልከቱ። ከጥቅሱ ማለትም ከቁጥር 19 ተስፋ የተሰጠው ዘር እስኪመጣ ድረስ የሚልን ቃል እናነባለን። እስኪመጣ የሚለው ቃል ቁልፍ ቃል ነው። ቁልፍ ቃል ነው። ሕጉ የሚያገለግለው በሙሴና በክርስቶስ መምጣት መካከል በነበረው ጊዜ ነበር። በሌላ አነጋገር ሕጉ ጊዜያዊ ነበር ማለት ነው። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ በኩል ሆነ። ዮሐንስ ምዕራፍ 1 ቁጥር 17ን በኋላ ተመልከቱ። ዮሐንስ ምዕራፍ 1 ቁጥር 17 ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። ሕግ የሚያገለግለው ተስፋ የተሰጠው ዘር እስኪመጣ ድረስ ነበር። አስተዋላችሁ? ባለፈው ክፍለ ጊዜ ጥናታችን ይህን ደግሜ ተናግሬ ነበር። ሕግ የሚያገለግለው ተስፋ የተሰጠው ዘር እስኪመጣ ድረስ ነበር። ይህ ዘር ማን ይመስላችኋል? እስቲ ወደፊት እንቀጥል። ሕግ የሰዎችን ኃጢአት ያሳያል እንጂ ኃጢአተኝነታቸውን አያስወግድም። አስተዋላችሁ አይደል? ሕግ የሰዎችን ኃጢአት ያሳያል እንጂ ኃጢአተኝነታቸውን አያስወግድም። ማንኛውም ቅንና እውነተኛ ሰው በሕጉ አማካይነት የራሱን ኃጢአትና በደል ማየት ይችላል። በሌላ አነጋገር የሕጉ ዓላማ እንደ መለኪያ ወይም መስፈርት በመሆን እኛን ቅድስና ደረጃ ላይ ማድረስም አልነበረም። ወገኖቼ ሕግን በመጠበቅ ማንኛችንም ብንሆን ቅድስና ላይ መድረስ አንችልም። በመጀመሪያ ደረጃ በራሳችን ጥረትና ሙከራ በፍጹም ሕጉን መፈጸም አንችልም። ብዙ ሰዎች እንደሚያስቡት አንድ ሰው ኃጢአተኛ የሚሆነው ኃጢአት ስላደረገ ይመስላቸዋል። ይህን ልብ በሉ። ባለፈውም ክፍለ ጊዜ ይህንን ተመልክተናል። ብዙ ሰዎች እንደሚያስቡት አንድ ሰው ኃጢአተኛ የሚሆነው ኃጢአት ስላደረገ ይመስላቸዋል። ኃጢአት እስካላደረገ ድረስ ንጹህና ቅዱስ እንደሆነ አድርገው ያስባሉ። በመሰረቱ ግን ያስተሳሰብ ትክክል አይደለም። ምክንያቱም አንድ ሰው ኃጢአት የሚያደርገው መጀመሪያውኑ እርሱ ራሱ ኃጢአተኛ ስለሆነ ነው እንጂ ኃጢአት ስላደረገ ኃጢአተኛ አይሆንም ወይም ደግሞ አልሆነም። አንድ ሰው የሚሰርቀው ሌባ ስለሆነ ነው። የሚዋሸውም ውሸታም ስለሆነ ነው። ምንም እንኳን ይህን መሰል ድርጊት ሌሎች ላይ ብንጠላም እኛ ራሳችን ግን በተመሳሳይ መልኩ ስንዋሽና ስንሰርቅ እንገኛለን። ለምሳሌ ያክል ጠዋት ከቤቴ ስወጣ በመጀመሪያ የማገኘው ሰው እንዴት ደስ የሚል ቀን ነው ይለኛል። እኔም እርሱን ላለማሳፈር አሁን በጣም ደስ የሚል ቀን ነው ላለሁ። እንደውነቱ ከሆነ ግን ቀኑ ጨለማና ጨፍጋጋ ሊሆን ይችላል። ምናልባትም ያዘንኩበትና ወዲያስ ባሰኝ ነገር ሊኖር ይችላል። አንዳንዶቻችን ከሌሎች የባስን ሙልጭ ያለን ውሸታሞችን፣ ሌሎቻችን ግን አልፎ አልፎ ትንሽ ትንሽ እንዋሻለን። በእኔ አነጋገር ትስቁ ትደነቁም ይሆናል ወገኖቼ። ያም ሆነ ይህ ሁላችን ውሸታሞች ነን። ለምን ትሉኝ ይሆናል? ምክንያቱም በውስጣችን ኃጢአተኛ ባህሪ ስላለ ነው። ሕጉ የተሰጠን ኃጢአታችንን ሊያመለክተን ነው። ልብ በሉ፣ ሕጉ የተሰጠን ኃጢአታችንን ሊያመለክተን ነው። ስለዚህም የሚረዳን ያስፈልገናል። በእኛና በእግዚአብሔር መካከል የሚቆም መካከለኛ ሰው ያስፈልገናል። እስቲ ቁጥር 1ን ተመልከቱ። እንግዲህ ሕግ የእግዚአብሔርን የተስፋ ቃል የሚቃወም ነውን? አይደለም። ሕያው ሊያደርግ የሚቻለው ሕግ ተሰጥቶ ቢሆንስ በእውነት ጽድቅ ከሕግ በሆነ ነበር ይላል ሐዋርያው። ለመሆኑ ሕጉ የእግዚአብሔርን ተስፋ ቃል ይቃወማልን? በፍጹም አይቃወም። እንደዚያ ቢሆንም አኖሮ ኃጢአተኞችን ለማዳን እግዚአብሔር ሌላ መንገድ ማዘጋጀት ባስፈለገው ነበር። ሕጉ የተሰጠው ኃጢአተኞች እንዲድኑበት ቢሆን ኖሮ እግዚአብሔር ሰዎችን በዚያ መንገድ ያድናቸው ነበር። ገላትያ 3 ቁጥር 2ን ተመልከቱ። ነገር ግን በኢየሱስ ክርስቶስ ከማመን የሆነው የተስፋ ቃል ለሚያምኑ ይሰጥ ዘንድ መጽሐፍ ከኃጢአት በታች ሁሉን ዘግቶታል ይላል። ኃጢአትን የምትሠራ ነፍስ ወገኖቼ እርሷ ትሞታለች። ሕጉ ሞትን እንዳመጣ ተመልክተናል። መጽሐፍ ከኃጢአት በታች ሁሉን ዘግቶታል ይላል። ቁጥር 22ን ተመልከቱ። በመሆኑም ሁላችንም በኃጢአታችን ሞተናል። አንደኛችን ከሌላው የበለጠ ኃጢአተኛ እንሆን ይሆናል፣ ወይም ደግሞ ከሌሎች የባሰ ኃጢአተኛ እንሆን ይሆናል። ያም ሆነ ይህ ግን ማንኛችንም ብንሆን ኃጢአተኞች ነን። ምናልባት ሂትለርን ወይም ሙሶሎኒን ያክል ሰዎች አልገደልን ይሆናል። ያም ሆኖ ግን በእነርሱ ውስጥ ያለ ኃጢአተኛ ባሪ ወገኖቼ እኛም ውስጥ መኖሩን ፈጽሞ መዘንጋት የለብንም። ኃጢአት ባለበት ስፍራ ደግሞ ሞት ይኖራል። ኃጢአትን የምትሠራ ነፍስ እርሷ ትሞታለች ይላል ቃሉ። ሕዝቅኤል ምዕራፍ 18 ቁጥር 20ን ተመልከቱ። ሕዝቅኤል ምዕራፍ 18 ቁጥር 20 በኤደን ገነት በነበሩበት ጊዜ እግዚአብሔር አዳምና ሔዋንን መልካሙንና ክፉን ከምታስታውቀው ዛፍ በበላችሁ ቀን ሞትን ትሞታላችሁ በማለት አስጠንቅቋቸው ነበር። ዘፍጥረት ምዕራፍ 2 ቁጥር 17ን ይመለከቷል። ዘጸአት ምዕራፍ 34 ቁጥር 7 ደግሞ ዘጸአት ምዕራፍ 34 ቁጥር 7 በደለኛውን አንተ ጻድቅ ነህ አይልም ይላል። አው ሰዎች ሁሉ ኃጢአት ሰርተዋል። በመሆኑም ሰዎች ሁሉ በኃጢአታቸው ሞተዋል። ቁጥር 3ን ተመልከቱ። እምነትም ሳይመጣ ሊገለጥ ላለው እምነት ተዘግተን ከሕግ በታች እንጠበቅ ነበር ይላል። የመሥዋዕት ሥርዓቶቹ በሙሉ ወደ ክርስቶስ የሚያመለክቱ ነበሩ። ይሁን እንጂ ወደፊት የሚገለጠው አዳኝ እስኪመጣ ድረስ ከሕግ ሥር ሆነን እንጠባበቅ ነበር። እስቲ ገላትያ ምዕራፍ 3 ቁጥር 24ን እናንብብ። እንደዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል ይላል። ወገኖቼ ሕግ ሰዎችን እንደማያድን ነው አሁንም ጳውሎስ ደጋግሞ የሚነግረን። ይህን በተመለከተ ሮሜ ምዕራፍ 4 ቁጥር 5 ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። አለን የምንለው ጽድቅ በእግዚአብሔር ፊት እንደ መርገም ጨርቅ ነው። ኢሳይያስ ምዕራፍ 64 ቁጥር 6 በኋላ ተመልከቱ። ሕግ ኃጢአተኛነታችንን ያሳየናል እንጂ ኃጢአተኛነታችንን አያስወግድልንም። ይህን ልብ እንድትሉ ፈልጋለሁ። ሕግ ኃጢአተኛነታችንን ያሳየናል እንጂ ኃጢአታችንን አያስወግድልንም። እንደ መስታወት ሁሉ ሕግ ጉድለትና ጉድፋችንን ያሳየናል። እንደ መስታወት ሁሉ ሕግ ቁልጭ አድርጎ ጉድለትና ጉድፋችንን ያሳየናል እንጂ የሚያነጻበት አቅም የለውም። ፊታችን ላይ ድፍን ሆኖ መስታወት ፊት ስንቆም መስታወቱ ጉድፋችንን ወይም ደግሞ በፊታችን ላይ ያለውን መጥፎ ነገር ፈጽሞ አያስወግድልንም። እንደዚሁም ሁሉ ሕግ ጉድፋችንን ያሳየናል ጉድለታችንንም ያሳየናል እንጂ ፈጽሞ አያነጻልንም፣ አቅምም የለውም። እስቲ ቁጥር 5ን አለፍ ብለን እንመልከት። እምነት ግን መጥቷልና ከእንግዲህ ወዲህ ከመወግዚት በታች አይደለንም ይላል። ጊዜው እስኪደርስ ድረስ በመወግዚት ቁጥጥር ስር ነበርን፣ በኋላ ግን በእምነት ወደ ክርስቶስ መጥተናል። የሕግ ዓላማና ግብም ሰዎችን ወደ ክርስቶስ ማምጣት እንጂ ይህንን ቃል ልድገምላችሁ፣ የሕግ ዓላማና ግብም ሰዎችን ወደ ክርስቶስ ማምጣት እንጂ ሕግን በመፈጸም በራሳቸው ብቃት እንዲኖራቸው ማድረግ አልነበረም። ማንኛችንም ብንሆን ወገኖቼ ሕጉን መፈጸም አንችልም። እስቲ ይህ እውነት መሆን አለመሆኑን ለመረዳት ልባችሁን መርምሩ። እኔ ግን ወዳጆቼ የእግዚአብሔርን ድንቅ ሥራና ውለታ ቁጭ ብዬ ሳሰላስል እግዚአብሔር ከየት ወዴት እንዳመጣኝም ቁጭ ብዬ ስመዝነውና ሳወዳድረው ነፍሴ እፎይ ትሰኛለች። አዎ ነፍሴ በርሷ አርፋለችና እፎይ ትሰኛለች።
ያለች ነፍሴ ከጥፋት ከተማ በርሱ መመለሴ ኢየሱስን አግኝታ እፎያለች ነፍሴ ከጥፋት ከተማ በርሱ መመለሴ ኢየሱስን አግኝታ እፎያለች ነፍሴ
የናንተስ ነፍስ እፎይ አላለች? የኔ እፎይ ብላለች። ኢየሱስ ክርስቶስ ጌታዋንና ዳኛዋን ስላገኘች። ሃሌሉያ።
ሸክሜ ወደቀ እፎይ ተንከባለለልኝ እፎይ የነጻነት ንጉሥ እፎይ ኢየሱስ ነጻ ወጣኝ እፎይ አሜን በሉ እፎይ በሉ የዳናችሁ ሆሎ ከጥፋት ከተማ በርሱ መመለሴ ኢየሱስን አግኝታ እፎያለች ነፍሴ ከጥፋት ከተማ በርሱ መመለሴ ኢየሱስን አግኝታ እፎያለች ነፍሴ Thank you. ከሞት ወደ ህይወት አፎይ ነፍሴ ተሻገረች አፎይ ባርነቷ ቀረ አፎይ በኢየሱስ አረፈች አፎይ አሜን በሉ አፎይ በሉ ገዳናችን ሆሎ ከጥፋት ከተማ በርሱ መመለስ ኢየሱስን አግኝታ አፎ ያለች ነፍሴ ከጥፋት ከተማ በርሱ መመለስ ኢየሱስን አግኝታ አፎ ያለች ነፍሴ ቁጥር ገባ አፎይ ስጋዬ መተመቸው አፎይ እግዚአብሔር ይመስገን አፎይ ታየለ መላሜው አፎይ አሜን በሉ እልል በሉ የዳናችሁ ሁሉ
ዋዬ ዳምጤ በዚህ ዝማሬ ስላገለገለን እግዚአብሔር ይባርከው። አዎ እርሱ ከሞት ወደ ሕይወት መጥቷልና ለልዑል እግዚአብሔር ላምላኩ እፎይ ብላለች ነፍሴ ብሎ ማዜምና አወቀበት። እናንተስ እንዴት ትላላችሁ? እስቲ ቁጥር 26 እናለፍ ብለን ደግሞ እንመልከት። እንዲህ ለናል አዋርያው በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና አይላል። እንዴት ደስ ይላል! ከቀሪው የዚህ ምዕራፍ ክፍል አንስቶ እስከ ምዕራፍ 4 መጀመሪያ ክፍል ድረስ ጳውሎስ ሕግን በመጠበቅ ልናገኝ የማይቻለንን በክርስቶስ በማመን ግን ያገኘናቸውን በረከቶች ይዘረዝራል። ሕግ አንድን ሰው ወደ እግዚአብሔር ልጅነት መብት ሊያመጣው አይችልም። ተመልከቱ፣ ሕግ አንድን ሰው ወደ እግዚአብሔር ልጅነት መብት ሊያመጣው አይችልም። ይህን ማድረግ የሚቻለው ክርስቶስ ኢየሱስ ብቻ ነው። የእግዚአብሔር ልጆች የሚያደርገን በክርስቶስ በማመናችን ብቻ ነው። እዚህ ላይ የራሳችን አስተዋጽኦ ወይም መውጣት መውረድ በፍጹም ስፍራ አይኖረው። ከብሉይ ኪዳን እንደምንመለከተው ማንኛውም ከሕግ በታች ያለ እስራኤላዊ ግለሰብ ባሪያ እንጂ ልጅ ተብሎ አልተጠራም። እስራኤል ልጅ ወይም ልጄ ተብላ የተጠራችው በመንግስትነት ወይም በሕዝብነት ደረጃ ብቻ ነበር። ለምሳሌ ያህል ሙሴ በከፍተኛ ደረጃ እግዚአብሔር የተጠቀመበት ከእርሱም ጋር የተጠበቀ ግንኙነት ያለው ሰው ነበር። ይሁን እንጂ ባሪያዬ ሙሴ ብቻ ነበር የተባለው። ኢያሱ ምዕራፍ 1 ቁጥር 2ን በኋላ ተመልከቱ። ምንም እንኳን ዳዊት እንደ ልቤ የሆነ ተብሎ በራሱ በእግዚአብሔር የተመሰከረለት ሰው ቢሆንም ባሪያዬ ዳዊት እንጂ አንድም ቦታ ልጄ ዳዊት አልተባለም። ትገረሙ ይሆናል። አንደኛ ነገሥት ምዕራፍ 11 ቁጥር 38ን ተመልከቱ። አንደኛ ነገሥት ምዕራፍ 11 ቁጥር 38 የእግዚአብሔር ልጆች የሚያደርገን የራሱ የእግዚአብሔር ጽድቅ እንጂ የራሳችን ጽድቅ አይደለም። ይህንን ነገር በደንብ እንድታስተውሉ ፈልጋለሁ ወዳጆቼ። እንደ ልቤ የሆነ ተብሎ በራሱ በእግዚአብሔር አፍ የተመሰከረለት ሰው ቢሆንም ዳዊት ባሪያዬ ዳዊት ተባለ እንጂ አንድም ቦታ ልጄ ዳዊት አልተባለም። አስተዋላችሁ አይደል? ልድገምላችሁ። ሙሴ በከፍተኛ ደረጃ እግዚአብሔር የተጠቀመበት ሰው ቢሆንም እግዚአብሔር ባሪያዬ ሙሴ ብቻ ነበር ያለው እንጂ ልጄ ሙሴ አላለው። የእግዚአብሔር ልጆች የሚያደርገን የራሱ የእግዚአብሔር ጽድቅ እንጂ የራሳችን ጽድቅ አለመሆኑን በዚህች ምሽት እንድትረዱ ፈልጋለሁ። አዲስ ኪዳን ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የመሆን ስልጣን ተሰጣቸው ይላል። ዮሐንስ 1 ቁጥር 12ን ተመልከቱ። ዮሐንስ 1 ቁጥር 12 የእግዚአብሔር ልጆች የመሆን ስልጣን የተሰጠን በእምነት ብቻ ነው። አሁን እንግዲህ ያንንና ይሄንን ይያወዳደራችሁ በዚህች ምሽት ትልቅ ቁም ነገር መገብየት ወይም ደግሞ መያዝ እንደምትችሉ አምናለሁ። ኒቆዲሞስ ከልጅነት እስከ ሽምግልና ድረስ የሙሴን ሕግ በመጠበቅ የኖረ ፈሪሳዊ ነበር። ይሁን እንጂ ጌታችን እርሱንም ቢሆን ዳግመኛ መወለድ አለብህ በማለት ግልጹን ነገር ነግሮታል። እዚህ ላይ በጣም ጠንከር ማለት ፈልጋለሁ። መጾም መጸለያችሁ፣ የጥምቀትን ሥርዓት መፈጸማችሁና ስጦታዎቻችሁ በሙሉ የእግዚአብሔር ልጆች አድርጓችሁ ዛሬ ምሽት አበበ ምን ትነግረናል ትሉኝ ይሆናል። እውነቴን ነው የምላችሁ፣ መጾም መጸለያችሁ፣ የጥምቀትን ሥርዓት መፈጸማችሁና ስጦታዎቻችሁ በሙሉ የእግዚአብሔር ልጆች አያደርጓችሁም። በቃ የእግዚአብሔር ልጆች የምትሆኑት፣ ልብ በሉ፣ የእግዚአብሔር ልጆች የምትሆኑት በኢየሱስ ክርስቶስ በመዳኔ ዓለም በማመናችሁ ብቻ ነው። ከዚህም በላይ ጨምሬ መናገር አልፈልግም። በዚህ ዘመን ወዳጆቼ ሁላችንም የእግዚአብሔር ልጆች ነን፣ ሁላችንም የእግዚአብሔር ልጆች ነን የሚለው የተሳሳተ አስተሳሰብ ከየአቅጣጫው ሲሰነዘር ይሰማል። ጌታ ኢየሱስ ክርስቶስ ግን አንድም ስፍራ እንዲህ በማለት አልተናገረም። እንዲያውም በአንድ ወቅት ለራሳቸው ለሃይማኖት መሪዎቹ እናንተ ከአባታችሁ ከዲያብሎስ ናችሁ፣ ስለዚህም የአባታችሁን ፈቃድ ታደርጋላችሁ ብሏቸው ነበር። ዮሐንስ ምዕራፍ 8 ቁጥር 44ን ተመልከቱ። የእግዚአብሔር ልጆች የምንሆነው በኢየሱስ ክርስቶስ በማመናችን ብቻ ነው። እግዚአብሔር ይክበር ይመስገን። ቁጥር 7ንም ተመልከቱ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ይላል። እዚህ ላይ የሚናገረው ስለ ውሃ ጥምቀት አለመሆኑን እንደምትረዱ እርግጠኛ ነኝ። እዚህ ላይ ሐዋርያው ጳውሎስ የሚናገረው ስለ መንፈስ ቅዱስ ጥምቀት ነው። የክርስቶስ አካል የምንሆነው በመንፈስ ቅዱስ ጥምቀት አማካይነት ነው። ጳውሎስ ሲናገር አይሁድ ብንሆን፣ ባሪያዎችም ብንሆን፣ ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል ይላል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13ን በኋላ ተመልከቱ። ይህ የሚያመለክተው አንድ መሆንን ወይም ፍጹም መመሳሰልን ነው። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ሲል፣ በሌላ አነጋገር እግዚአብሔር እኛን የሚያየን በክርስቶስ ውስጥ ነው ማለት ነው። ስለዚህም እኛን የሚያየን ፍጹማን እንደሆንን አድርጎ ነው ማለት ነው። ቁጥር 28ንም እንዲሁ ተመልከቱ። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና ይላል። በክርስቶስ የዘር መድሎ የለም ወዳጆቼ፣ የዚህ ወይም የዚያ ዘር የሚባል ነገር የለም። አንድ ሰው በክርስቶስ ውስጥ እስከሆነ ድረስ ወንድሜ ነው። ለቆዳው ቀለም ወይም ለጎሳው እኔ ግድ የለኝም። ጉዳዩ ከልቡ ነው። ከተለያዩ የኢትዮጵያ ክፍላተ ሀገራት ህዝቦች ደብዳቤዎች ይጎርፉልኛል። ከነዚያ የተለያየ ዘርና ቋንቋ ባህል ካላቸው ወገኖች ጋር እኔ በክርስቶስ አንድ ነኝ፣ እናንተስ? እስቲ ቁጥር 9ን ተመልክተን የዛሬው ትምህርታችንን እዚህ ላይ እናገባድዳለን። እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ ይላል። አብርሃም የዳነው ወገኖቼ በእምነት ነበር። እኛም የዳነው በእምነት ነው። የአብርሃም ዘር የሆነው ከዚህ የተነሳ ነው። በክርስቶስ ከሆንኩኝ እናንተም በክርስቶስ ከሆናችሁ በተስፋው ቃል መሰረት ሁላችንም የአብርሃም ዘር ነን ማለት ነው። ወዳጆቼ ምንኛ የሚያስደንቅ እውነት ነው። እግዚአብሔር በዚህች ምሽት ታላቅ በረከት ለሁላችሁም ለኔም ቢሆን እንዳተረፈልን እምነታችን ደናደው።